የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ የካቲት 25 2011 ዓ.ም ምረት ምሽት ያስተናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። የኢፌድሪ ጠቅላይ ሚኒስትርና የኬንያው ፕሬዝዳንት በአስመራ ያደረጉትን ይፋዊ ጉብኝት የተመለከተ ዘገባ አለን። በሌላ ዘገባችን ደግሞ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ።
አድዋ የትግል ታሪክ ብቻ የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፈው እንደ አዲስ ታሪክ እንዲወራ አስገድደውናል። ለዛ አባቱ አንድነታችን ብቻ ነውችን አገር ሊታደጋት ምሽት መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን ይችን አገር እንደ አገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ።
የአድዋ 123ኛ ዓመት መታሰቢያ በዓል ሲከበር በባህር ዳር በተዘጋጀው ውይይት ላይ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር ያሰሙት ንግግር ነው የሰማችሁት። በሙሉ ዘገባ እንመለስበታለን። ከትላንት በስቲያ የካቲት 23 የተከበረውን 123ኛውን የአድዋ ድል በዓል የተመለከተ ዘገባም ይኖረናል። ሁሉንም በዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ዜናዎቹን እናሰማቸዋለን። በተወካዮች ምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበሯ ካረን ባስ የተመራ በዩናይትድ ስቴትስ ኮንግረስ ልዑካን ቡድን በሳምንቱ መጨረሻ ኤርትራን ጎብኝተዋል። ከ14 ዓመታት በኋላ የመጀመሪያ በሆነው የኮንግረስ አባላት የኤርትራ ጉብኝት ከኮንግረስማን ካረን ባስ ጋር ወደ አስመራ የተጓዙት አዲስ ተመራጮቹ የተወካዮች ምክር ቤት አባላት ኢልሃን ኦማር እና ጆ ንጉስ ናቸው። በኤርትራ የዩናይትድ ስቴትስ ኤምባሲ በወጣ መረጃ መሰረት የመጀመሪያ ይፋ የውጭ ሀገር ጉብኝታቸው ኤርትራ እንድትሆን ምርጫቸው አድርገው መጓዛቸውን ተናግረዋል። የልዑካን ቡድኑ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ፣ ከፕሬዝዳንታዊ አማካሪው የማነ ገብረአብ፣ ከኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ህይወትና ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር ተገናኝተው መወያየታቸው ታውቋል። የካታር የውጭ ጉዳይ ሚኒስትር ሀገራቸው ያስተናገደችው ባለችው የዩናይትድ ስቴትስ እና የታሊባን ድርድር በስኬት እንደሚጠናቀቅ ትልቅ ተስፋ ያላቸው ይመስላል። የሼህ መሐመድ ቢን አብዱልራህማን ዛሬ የአፍጋኒስታኑን ጦርነት የሚያከትም የፖለቲካ መፍትሄ ለመፈለግ ስለተያዘው ጥረት ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ሆነው በሰጡት ቃል ሀገራቸው አፍጋኒስታን ሰላም እንዲሰፍንላት ከዓለም አቀፍ አጋሮቻችን ጋር እየተመካከርን መስራታችንን እንቀጥላለን ብለዋል። ሰላም በንግግር እንጂ በጉልበት ወይም በጦርነት አይመጣም ያሉት የኳታሩ የውጭ ጉዳይ ሚኒስትር ኳታር የሽምግልና ጥረቷን ትቀጥላለች፣ በጣም በቅርቡ ስኬታማ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን ብለዋል። ዩናይትድ ስቴትስ ባቀረበችው የሰላም ንግግር ሐሳብ መሰረት የኳታር ባለስልጣናት በይፋ አስተያየት ሲሰጡ ዛሬ የመጀመሪያ ጊዜያቸው ነው። ሰሜን ምዕራባዊ ኬንያ ውስጥ ሄሊኮፕተር ተከስክሶ 4 አሜሪካውያንና ኬንያውያን አብራሪ ሞቱ። ትላንትና እሁድ ሄሊኮፕተሩ ከተነሳ ብዙም ሳይቆይ ቱርካና ሐይቅ ላይ ባለ ደሴት ውስጥ በሚገኝ ሴንትራል አየርላንድ ብሔራዊ ፓርክ ላይ ሄሊኮፕተሩ መውደቁ ተገልጿል። የኬንያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ የጌልበርት ኬብ ባወጡት መግለጫ 2 ሄሊኮፕተሮች ከደሴቱ ተነስተው አንደኛው መከስከሱን ገልጸዋል። ቤተሰቦቻቸው መርዶ እስኪነገራቸው ተብሎ የመንገደኞቹና የኬንያው አብራሪ ማንነት ይፋ አልተገለጸም። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ዝግጅታችን ይቀጥላል። የኢፌድሪ ጠቅላይ ሚኒስትርና የኬንያው ፕሬዝዳንት በአስመራ ይፋዊ የስራ ጉብኝት ማድረጋቸው ታወቀ። የኢፌድሪ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ኡሁሩ ኬንያታ ይፋዊ የስራ ጉብኝት ለማድረግ ዛሬ የካቲት 24 2011 ዓመተ ምህረት እኩለ ቀን ላይ በ 10 ደቂቃ ልዩነት ተከታትለው አስመራ ዓለም አቀፍ ማረፊያ ሲደርሱ በትላንትናው ምሽት ማለት ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህና እንዲሁም በኤርትራ የኬንያ አምባሳደር በተጨማሪም የፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ በኢትዮጵያ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሴን አቀባበል አድርገውላቸዋል። ሶስቱ መሪዎች በኢኮኖሚ ሰላምና ጸጥታ እንዲሁም የመሰረተ ልማት ትስስር በጋራ ትብብር ለመስራት ስምምነት ላይ ደርሷል። ብርሃነ በረሃ ከአስመራ ዝርዝሩን አድርሶናል።
የኬንያው ፕሬዝዳንት ኡሁሩ ኬንያታና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የካቲት 24 2011 በአስመራ ይፋዊ የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኡሁሩ ኬንያታ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዝዳንት ኢሳያስ አፈወርቂ ደማቅ አቀባበል አድርገውላቸዋል። ሶስቱ መሪዎች በአስመራ ቤተ መንግስት ተገናኝተው በሶስትዮሽ ጉዳዮችና የሶስቱን አገሮች በሚመለከት የቀጠና ጉዳዮች ላይ ውይይት አድርገዋል። ሶስቱ መሪዎች በኢኮኖሚ ሰላምና ጸጥታ እንዲሁም መሰረተ ልማት ትስስር ላይ ጥልቅ ውይይት አድርገዋል። በሶስቱ አገራት የኢኮኖሚ ግንኙነት ላይ በተመለከተ ባደረጉት ውይይት ያሏቸውን ጸጋዎች ተጠቅመው በጋራ መስራት በሚችሉበት ጉዳዮች ላይ እንዲሁም አገራቱን በሚያስተሳስሩ የመሰረተ ልማታዊ ስራዎች ላይ በጋራ ለመስራት ተስማምተዋል። ቀጠናውን ሰላምና ጸጥታ ለማስጠበቅም አገራቱ በጋራ ትብብር ለመስራት ተስማምተዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ከሶስትዮሽ ውይይት በኋላ ወደ አገራቸው ተመልሰዋል። ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝደንት ኡሁሩ ኬንያታን ሸኝተው በአደሃሎና በገርገራ የሚገኘውን የመስኖ ግድቦችና በዙሪያው እየለሙ ያሉትን የልማት ስራዎችን እንዲሁም የሐልሐለ የከብት እርባታ ማዕከልን፣ የገርገራ የፀሐይ ብርሃን የኤሌክትሪክ ማመንጫ ጣቢያን ጎብኝተዋል። ነገ ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ውይይት እንደሚያደርጉም ይጠበቃል። ከፕሬዝደንት ኡሁሩ ኬንያታ ጋር የኬንያ የውጭ ጉዳይ ኃላፊ አባቦ ንማውምባ አብረዋቸው መጥተው ነበር። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የልዑካን ቡድን የኢፌዴሪ የብሔራዊ ደህንነት ዋና ዳይሬክተር ጀኔራል አደም፣ የኢትዮጵያ መከላከያ ኢታማጆር ሹም ጀኔራል ሰዓረ መኮንን፣ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ያካተተ ነበር። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ወደ ጁባ አቅንተዋል። በጁባ ቆይታቸውም የኤርትራ፣ የኢትዮጵያ፣ የደቡብ ሱዳንና የኬንያ መሪዎች ቀጠናውን በሚመለከቱ የአራትዮሽ ግንኙነት ውይይት እንደሚያደርጉ ታውቋል። በኤርትራና ኢትዮጵያ መካከል ተፈጥሮ የነበረው አለመግባባት በሰላማዊ መንገድ ከተፈታ በኋላ በአፍሪካ ቀንድ ያሉ ሀገራት በቀጠናው ሰላምና ጸጥታ፣ በንግድና ኢንቨስትመንት፣ በትብብር በጋራ ለመስራት የሚያስችሏቸውን የተለያዩ ስምምነቶች ላይ እየደረሱ መሆናቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በረህን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። 123ኛውን የአድዋ ድል መታሰቢያ በዓል ለማክበር በባህር ዳር ከተማ በተዘጋጀ ፕሮግራም ላይ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ። አስቴር ምስጋናው ከባህር ዳር ዝርዝሩን አድርሳናለች።
ባሳለፍነው ቅዳሜ ነበር 123ኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው። የተዘጋጀውም በጊዮን ቀለም በተሰኘ የሐሳብ ምሽት አዘጋጆች ነው። በእለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክረ አድዋ ልዩ የሐሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበክር ነው። ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው። ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ።
የኛ ኃላፊነትና የኛ ግዴታ ምንድን ነው? ትናንት የነበረን ታሪክ እንደ ታሪክ የኛ ክብር መለኪያ ነው ብለን እናስበዋለን። ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘነው እኛ ዛሬ ዳግማዊ ምኒልክ እዚህ ምድር ላይ ያለ ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነጻነት እንድትቆራ ለጥሮሽ ተምሳሌት እንድትሆን ያደረጓት አባቶች ዛሬ እዚህ ምድር ላይ ያሉ ያለነው እኛ ምን ወቀሰው ምን መሰገነው አድዋይ ትግል ታሪክ ብቻ አይደለም የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠ ያለፉበት ማንነት በመቶ አመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል ለዛ አባቶች አንድነታችን ብቻ ነውችን አገር ሊታደጋት የሚችል መለያየታችን እንኳን ተለያይተን ዛሬ እንኳን ተበታስነን እንኳን ተገፋፍተን ተሳስበን ተከባብረን እቺን አገር እንደ አገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ እቺ አገር በዚህ ወጣት ነው ተስፋው ይሄ ወጣት ስለነገው አስቦ ስለዚህች ሀገርና ስለትውልድ አስቦ ዛሬን ቆም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ እቺ ሀገር ተስፋላት የትናንት ታሪኳን ማስደግምበት ምንም ምክንያት የላት ይሄ ወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንጸባረቅ ብቻ የኛን የበላይነትና የኛን ብቻ ከፍታ ፈልገን እኛነት ስሜት ከኔነት ስሜት ወጥተን ወደኛነት ስሜት ስንሄድ አብረን በከፍታ እናድጋለን እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን የኛ መውደቅ የሌሎች ወንድሞቻችን መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትሆን እነሱ ሲወድቁ እኛ እንወድቃለን የነሱ ውድቀተኛ ውድቀት በዛ ሲጀመር በዚህ ይቀጥላል ይሄ የሚጠበቅ
በሐሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው። አድዋ የአንድነት የሐሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል።
ካሁን ቀደም አድዋን የጦርነት ታሪክ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ ነበር የማስበው። ዛሬ ግን አድዋ ማለት የሐሳብ ውጤት ነው። አድዋ ማለት የጋራ የአንድነታችን ድምር ውጤት ነው። ከዛ አንፃር አነቃቂ ንግግሮች ያው እንደሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያን የአንድነት የሐሳብ የጋራ አጀንዳ ኑሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ አስባለሁ።
ጊዮን ቀለም የተሰኘው የሐሳብ ምሽት የሐሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት ዓላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ካዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ የአድዋ 123ኛው በዓል ጋር የሚያቆየን ይሆናል። ዘገባችን ግርማቸው ከበደ ቀዳሚ እለት በአዲስ አበባ የነበረውን ሁኔታ ተከታትሎ በዚህ መልኩ ያስቃኘናል። አስተያየቶችንም ሰብስቧል።
ስሜ አዲስ ኢብራሂም እባላለሁ። ያድዋ ለኔ ብዙ ነገር ነው። ነጻነትን ባሻገር ነው ለኔ። እውነት ለመናገር የአባቶቻችን ገድል በጣም የሚደንቅ ነው። እኛ እቺ የቆምንባት ሀገር ታላቅና ገናና ሆና እንድትከበር እንድንፈራ ያደረጉን አባቶቻችን ናቸው። አባቶቻችን በአድዋ ጦርነት ያደረጉት አንድነትና ስምምነት ከምንገልጸው በላይ ነው። እኛ ለጎረቤቶቻችን ምንሰጠውን ያህል እንኳን ሊገለጽ አይችልም። ለእናትና አባቶቻችን ምንሰጠውን ያህል እንኳን ሊገለጽ አይችልም። አባቶቻችን ለኛ እቺን ሀገር ሲያቆዩልን በአጥንትና በደማቸው አስረው ነው። እቺ ደግሞ በአጥንትና በደም የታሰረች ሀገር መቼም እንደማትፈታ የሚገልጽልን ታላቁ የአድዋ ድል
ለኔ ሰው መሆኑ የታወቀበት የሰውነት ማህተም ማለት ነው። ባጭሩ የሰውነት እኩልነት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች ከነሱ የበለጠ ሰው እንደሌለ የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቁ የተደረገበት ቀን መሆኑ ለኔ ትውልድ እንግዲህ አድዋ በኋላነት ለኔ ትልቁ መልእክቱ ኢትዮጵያና እንዳይለያዩ ነው የተሰራበት ዋና ማህተም ነውና አድዋን ባስታወስ ቁጥር አንድነትን ነው የምታስታውሰው። ስለዚህ አሁን ያለውን ነገር እናቋለን እሱኛውን ነገር ዋና ማርከሻው መዳኒቱ አድዋ ነው ብዬ አስባለሁ። ስለዚህ እሱኛው ዋናው ትልቁ ነገር
ለኔ አድዋ ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የአፍሪካ ህዝብ ድል ነው። የአንድነታችን መገለጫ ነው። አሁን ደግሞ እንደምታዩ በጣም በሚገርምና በደማቅ ሁኔታ ተከብሯል። በሚቀጥለው አንድነት ነው። በአንድነት በርትተ አንድ ላይ እንደሞትን አሁን ደግሞ አንድነት ነው እንደምታዩ ያቷድ ለኔ የነጻነት የደስታና የበቃ ነጻ ሆነ እንደፈለክል ትኖርበት እና የጥቁሮች ድል ነው ያስተው ለኔ ግን አለመገዛት በነጻነት መኖርንና ያው አባቶቻችን ለኛ ያረጉልን ትልቅ ውለታ እንደሆነ ለኔ ባስቦ እነሱ ይሰጡን ለኛ ነጻነት ይሰጡን ማለት ነው። ይሄንን ጠብቆ የተሻለ ነገር ካዶ የበለጠ ነገር
የመላው የጥቁር ህዝብ ድል ነው፣ ተምሳሌት ነው። ኢትዮጵያውም በአንድነት በአንድ ጥሪ ተሰባስቦ ሀገራቸውን ዳርድንበራቸውን ያስከብሩበት ምክክል በህብረት ዘምቶ አሁን የምናከብረው ባል የድል የጦርነት ታሪክ ነው። ምናልባት አሁን ጦርነት ምናምን ለእኛ ትውልድ ልትመክረው አትችልም፣ ግን ባለ በተሰማራበት የስራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀመጡልን ሪሶርስ ሀብት በአግባቡ ተጠቅመው ውጤታማ መሆንን
ግርማቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ክልል ለገጣፎ ከተማ ካርሶ አደር ላይ መሬት ገዝተው የገነቡት ቤት ህገወጥ ነው በሚል የፈረሰባቸው ነዋሪዎች ከፍተኛ ችግር ላይ መሆናቸውን እየገለጹ ነው። በሌላ በኩል በዚሁ የከተማዋ ጽህፈት ቤት የኮሙኒኬሽን ቢሮ ውስጥ ቀደም ሲል ሲሰራ የነበረ አንድ ወጣት ቀድሞውኑ በህገወጥ መሬት እደላ ላይ ተመስርታ የተገነባች ከተማን ነዋሪን እየነጠሉ እርምጃ መውሰድ ተገቢ አይደለም ይላል። ዝርዝሩን ያዳምጡ።
አቶ መኮንን ተስፋዬ አሁን ዩናይትድ ስቴትስ ቴኔሲ ውስጥ ነው የሚገኘው። ከስድስት አመታት በፊት የአሜሪካ ድምጽ እንግዳ ነበር። ለእንግድነቱ ምክንያት የሆነው ደግሞ በለገጣፎ ከተማ አስተዳደር ህገወጥ የመሬት ሽያጭ መበራከትን በመግለጽ ወደ 5000 የሚጠጉ የ500ና የ140 የመኖሪያ ቤት ካርታዎች አየር ላይ ተሰጥቷል የሚል አቤቱታ ይዞ ነበር። አቶ መኮንን ለገጣፎ በቀደሙት የኦሮሚያ ክልል የከተማ አስተዳደሮችም ሆነ በክልል አስተዳደር ከፍተኛ ባለስልጣናት እያወቁት ከቀበሌ እስከ ከተማ በይፋ በግልጽ እየታየ በደላላ የመሬት ሽያጭ ነበር ይላል። ይህንንም አቤቱታ በወቅቱ የነበሩን ወጣቶች ተደራጅተን አቅርበን ነበር ሰሚ አላገኘንም እንጂ የሚለው ወጣት መኮንን
98 ዓመት ምህረት እንደሆነችው የወጡ ካርታዎች አሉ። 5000 በላይ ካርታ ዝርዝሮች አሉኝ እኔ ጋር ለምሳሌ 140 ካርታዎች። እነዚህ ቦታዎች ለማን ነው የወጡት? ማን ነው የወሰደው? በአርሶ አደር ስም ተወጥቶ ተሸጥቷል። ማን ነው የወሰደው? ይሄ ነገር ይጣራ። ምክር ቤቱ አያውቅም። እዛ ያያለንም ለምክር ቤቱ ይሄ ነገርም ግልጽም አልተደረገም ለከተማ ምክር ቤት። ይሄ ሁሉ ነገር ሲደረግ ማለት ነው። እና በእነዚህ ጥያቄዎች ላይ ነበርኛ መሰረት አድርገን የጠየቅነው አርሶ አደሩን መፈናቀል ይቁም፣ መሬቱ ይከበርለት፣ ህጋዊ እናርግ መጀመሪያ፣ ቀጥሎ የተረፈው መሬት ለልማታዊ ነገር እናውን የሚል ነበር። ተራ በተራ ጥቃት ሆነ።
ለመሰደድ ምክንያት የሆነውም ይሄ የመሬት ያየር ላይ ሽያጭ ይቁም የሚለው ጥያቄ ነበር ይላሉ።
አየር ላይ ወይወጡ ናቸው እነኚህ ሰዎች። የለም ነዋሪም አይደሉም ምንም አይደሉም። መሬቱ ተሸበሸበ። የማያውቁ ሰዎች ገዝተዋል። ገብተው ህጋዊ ነው ካርታ አለው። ስለዚህ እነዚህ ሰዎች ገዝተው ገብተዋል። ግን በወጣው ግን የተሸጠው ግን በአሳደስ ነው። አሳደሩ አስደዋል ነው የተባለው። ወጣቱ በወቅቱ በመጀመሪያ ላይ ወደ 1000 ወጣት መዘገቡ መሬት ለመስጠት ከተማው ሲመሰረት 1000 ወጣቶች ሲመዘገብ ምንድን ነው ያደረጉት? 300 ወጣት ብቻ ነው እድል ያገኘው። ያንን 300 ወጣት 5000 ብር አንጡ ተባሉ። ካርታውን ለማግኘት 5000 ብር ከፈልተ ነው። በዛ ሰዓት ወጣቱ አይደለም 5000 ብር ይቅርት የለም። የተጠቀሙትን ስትራቴጂ ከዛ እነሱ ብር ማዘጋጅተው ማን ከቀበሌ እስከ መዘጋጃ ቤት ያለው ታማራ ደላላ ጭምር አዘጋጅተው ምን ያደርጉት ለወጣቱ በዛን ሰዓት በስሙ ለወጣበት ካርታ ማለት ነው 10000 ብር ይሰጣታል። 5000ውን ለከተማ መዘጋጃ ይከፈለ። 5000 ለምን እንደሆነ ከተማ መስተዳደር ገና መቋቋሚያ ስለነበረ ህግ ብሎ ነው ያወጡት ክፍያ ለነበሩ ለዋሪ ማለት ነው። ያ ወጣት ዛሬ ያችን 10000 ብር የሸጣት አሁን ኦሬዲ በስሙ ካርታ ወጣል። ነገ ሌላ ካርታ ማግኘት እንድል የለው እነኚህ ልጆች ግን እነዛን ካርታ ሰብስቦ ግን እነሱ ደላሎችና የከተማ ባለስልጣናት ያደረጉት እንደነው እስከ 100000 ብር እስከ 80000 እስከ 90000 ብር ነበር የሸጡት። ሁለተኛ ከተማ ውስጥ የተደረገው ህዝቡን አሰባስበው መሬቱን ገበሬው አውቆ አይደለም ገበሬው ባለለበት ካርታ ይሄና አይደል ካሬ ሜትር ነው ያንተ ቦታ ይሄና ይሄን ነው ተብሎ ነው ግምት ሲሰጥ የነበረው። ሲለካ የለ ምንም የለ አመራር ተነስተው ነው የተቀየረው። ያመራር ለውጥ አልነበረ ቢቀየርም የመጣው አመራር ጉዳዩን ማጣራት ነበረበት። እሱም ሌላ ያው ሲስተም ያልበራ ሲሻሪ ቁጭ አንደ የሚባለው እንደዛ ነው ሌላ እርምንት ነው የተነገቡት። አሁን ሄዶ ምን ደረሰ ጨረቃዎችም ሲሰሩ ከተማ መስተዳደሩ ያቅ ነበር። በ2004 ቢያንስ ይመስለኛል ባለሰሰት ወደ 1000 እንደዚህ አካባቢ ወደ 500 ወደ 1000 ገደማ እንደዚህ የሚሆን ጨረቃ ቤቶች ፈርሰዋል። በአካል እኔ ይያለው ማለት ነው። ከዚህ በኋላ ለምን ሊዝ ወጣ መሬትን ማንኛውም ሰው በሊዝ ነው የሚያገኘው የሚል አዋጅ እንደ ሀገርም ሲወጣ ጨረቃን የማጥራት አድርገው ነበር። ከዚህ በኋላ ጨረቃ እንዳይሰራ እያንዳንዱ አማራር እርምጃ ይውሰድ ተብሎ ቤቶች ፈረሱ። ቆርቆሮች ያው መዘጋጃው ወረሰ። ግን ከበስተጀርባ ራሳቸው ሲሰራ ነበር እስካሁን ድረስ። እንግዲህ አሁን ወቅቱ አልነበረም። አሁን እነዚህ ግሪን ኤሪያ የተለያዩ ቦታ ተብሎ የተነሱ ቦታ ሰዎች ነዋሪዎች መጀመሪያ አገዛዛቸው ገብም አይደለም። ለምን እነኚህ ሰዎች አያውቁም። ካርፈደሩ ላይ ባዶ መሬት ገዙ። ቀበሌ መታወቂያ ያዘጋጅላቸዋል ያው በጉቦ። ከዛን የግብር ደረሰኝም ያገኛሉ፣ መንገድም መብራትም ያስገባሉ። ይሄን ሁሉ ሲያረግን ለመብራት አይልም ደብዳቤ ሲጻፍ ካልተጻፈለት መጥቶ መብራት አይቀጥልም። ሁሉን ራሱ አማልተው ሰጥተው ዛሬ ሲያፈርሱ መጀመሪያ እነዚህን አካል ተጠያቂ ማድረግ አለብን። እነዚህን ተጠያቂ ካረክሽ በኋላ ነው የናንተ ያሰረዘት ትግክል አይደለም ብለሽ የብረተሰቡን ቤት ወደ ማፍረስ ትጂም። ተጠያቂ የሚሆነውን አካል ዝም ብለሽ ቤቱን ስታፈርሺ ግን ሚዛናዊ አይደለም። ዳውላ አህያውን ፈርቶ ዳውላውን እንደማለት ነው የሚሆነው።
በአጠቃላይ ከትልልቁ የሪል ስቴት ቦታዎች ጀምሮ እስከ መኖሪያ ቤት ካርታ ድረስ በጉቦና በህገወጥ መንገድ መሬት ተሸጧል የሚለው መኮንን ያን ጊዜ ለአርሶ አደሩ ጥቂት ገንዘብ እየተሰጠው ነበር መሬቱን የተቀማው። ይህንን ያየ አርሶ አደር ደግሞ መንግስት በካሬ በሁለትና በሶስት ብር ከሚወስድብኝ ብለው ብሸጠውስ የሚል ስሜት አድሮባቸው ወደ ሽያጭ ገብተዋል ይላል።
ሰው መሬት ሊገዛ ሲመጣም አንዳንድ ጊዜ ከዛው ከቀበሌም ከመዘጋጃም ደላሎች አሉ። ቤት ምንድነው የሚያደርገው? ቤት እንዳለበት አድርገው ውል ይዋዋላል። ከዛን ቀበሌው ምን ያደርጋል? ይሄንን ሲሸጥላቸው መታወቂያ ስለሚሰጣቸው ከመታወቂያ ጉቦ ስለሚያገኝ ግብር ይሰጣቸዋል። ግብር እኮ ጣፎ ላይ እኮ እስከ 10000 20000 ብር ከፍለሽ ነው የምታገኘው። መታወቂያ 20-30 እንደዚህ አድርገው ነው እነሱ አፍን አድርገው በሌላው ላይ ነበር ቢዝነስ ሲሰራ የቆየው። እነኚህ አካላት አሁንም ከለውጡ ጋር ተደምረው ነው ያሉት። ከላይ እስከ ታች አልተጠየቁም። መጀመሪያ ከታች ማጣራት ካለብን አንድን ነገር ስንጀምር ከታች አጣርተን መውጣት አለብን። አንድ አመራር ቦታ ላይ ሲመቀመጥ ይሄ ሁሉ ቤት ሲሰራ ማን ነበር? የከተማ አስተዳደር ማን ነበር? ይሄ ሁሉ መሬት የማን ነው?
አቶ መኮንን እንደሚለው ከቀድሞ የኦሮሚያ ክልል ፕሬዝዳንት አቶ አባዱላ ገመዳ ጀምሮ እንዲሁም አሁን በህይወት የሌሉት አቶ አለማየሁ አተምሳን ጨምሮ ከላይ እስከ ታች የዚህን የመሬት ሽያጭ ጉዳይ ያውቁታል ነው። በወቅቱም በተከታታይ ሁለት የለገጣፎ ከንቲባዎች፣ የመሬት አስተዳደር ኃላፊዎችና ሌሎች ባለስልጣናት ታስረው ነበር። ክሳቸውም ለመንግስት መግባት ያለበትን ሀብት ወደ ግል ካዝናችሁ አስገብታችኋል በሚል ተከሰዋል። ነገር ግን አዲስ ሰው ሲመጣ ከማሻሻል ይልቅ ወደ ባሰው ነበር የሚገባው ባይ ነው።
የሚመጡት ሁሉ ይሄንን እርምጃ ነበር የሚወስዱት። በቃ ለምን መጀመሪያውኑ ተሰብስበዋል? በቃ መሬቱ እነሱ ትኩረታቸው የመሬቱን የመጣ የቢዝነሱ ማጣጣፍ እንጂ የማን መሬት ነበር? አሳደሩ ባለበት ቦታ ተለክቶለት አይደለም። መሬቱን ህጉን አስከብሮ የኔ ድንበር ከዚህ እስከዚህ ነው ብሎ አስለክቶ ቆሞ አይደለም ካርታ ወሰደው። ይሄ ወርደሽ ከተማ ውስጥ በጠይቃሽ አሳደሩ ራሳቸው ይናገራሉ። አንድም አሳደር በትክክል አይኑ እያየ ቆሞ አስለክቶ ይሰር የለም። አሁን ከጀመራል ያንኔን ይያለው ግን ይሄ ሁሉ ድርጊት ያላግባብ ነበር የተደረገው ማለት ህጉን ጠብቆ አይደለም የተደረገው።
አሳደሩ መሬቱን ተቀማ፣ ባለማወቅ ቤት የገዛው ደግሞ ቤቱ ፈረሰ። ሁለቱም በደህነት ውስጥ የሚገኙ የማህበረሰብ ክፍሎች ተጎዱ። ሌሎቹ የዚህ ዋና ተዋናዮች የት ናቸው ሲል ይጠይቃል።
ቱ አርሶአደሮቹ እኮ እዛ ዘበኛ ናቸው እኮ የተቀጠሩት እኮ እዛ ዘበኝነት በ800 ብር ተቀጥረው ነው እየሰሩ ያሉት። ያኔ 800 ብር አሁን 1000 ምናምን ይደርስላቸው ነው። ሉክ እንግዲህ በአዲስ አበባ ጎረን እንትን አርሶአደሩ ትላንትና 30 እና 40 ኩንታል የሚያመርቱበት መሬታቸው ተወስዶባቸው አሁን እዛ ቦታ ላይ በዘበኝነት 800 ብር ተቀጥሮ ሲገባ ምንድነው ያ መሬትን ማን ነው እየተጠቀመ ያለው? አሁን ከተማ ማሳመር አይደለም ከተማውን በኢንቨስትመንት ትማር አርሶአደሩዋንስ ራሱ አርሶአደሩ ኢንቨስት ማድረግ ኢንቨስተር ማድረግ አንችልም ወይ ያለው መሬት ግምት ከተሰጠ በኋላ የአርሶአደሩ የት ነው ያለው በዘበኝነት? ኦኬ ነገ ሰጣ ፈንታ ምንድነው? እሱ ዘበኛ ሆነ ልጆቹስ ምንድነው ጣፈንታቸው? ለዚህ ነው ከተማ መዘጋጃ መስተዳደሩ ቢያንስ አርሶአደሩን ህጋዊ መጀመሪያ አላደረገም። አርሶአደሩን አቅፎ አልሄደም። አርሶአደሩን ይዞ አይደለም ከተማዋን ያሳደገው። አርሶአደሩን ወደ ኋላ አድርጎ ሌሎችን ነው ከፊት እየመራ ሄደው። ይሄ ነበር ስህተቱ መጀመሪያ። ዛሬም ይሄ ጨረቃ ቤት ሁሉ መብዛት እኮ መንግስት ከሚወስድብኝ ብሎ አርሶአደሩ ባገኘው ዋጋ ካሬን በ30 ብርም በ40 ብርም ይሸጠው መሬቱን። ለምን ትላንት በሁለት ብር የተወሰደበት መሬት መልሶ ነገ በ5 ብር ከሚወስድበት በ30 ብር ቢሸጥ ይቀለዋል ራሱ ካልኩሌት ሲያደርግ። ስለዚህ እንዴ ትላንትና ተሸወርኩ ዛሬ መሸወር የለብኝም ብሎ የቀረው መሬት ይሸጣል። የገዛው ደግሞ ምንም የማያውቀው ህጉን እንትን ያላወቀ ጉቦን ከፍሎ ምንም ብሎ ቤት ሰራና ገባ። ሲገባ ዛሬ ደግሞ ህጋ ወጠነህ ተብሎ ሲፈርስበት በአንድ በኩል ማየት አለብን፣ ሚዛናዊ ማድረግ አለብን። መጀመሪያው ነው የኢትዮጵያ የመሬት እንትናችን አሰራሩ ሂደቱ እንትን አይደለም፣ ፍትሃዊና ግልጻዊነት አይደለም፣ ህዝቡን ያቀፈ አይደለም።
አሁን የለገጣፎ ጉዳይ በእንጥልጥል ላይ ነው። በአካባቢው ቤት የፈረሰባቸው ሰዎች ደግሞ ችግር ላይ መሆናቸውን የገለጹ ነው። የክልሉና የፌደራሉ መንግስት ምላሽ ምንድነው? በነገው ምሽት ዘገባችን እንመለስበታለን። ሰዎች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሞክቤል ያቢሮ የዝግጅቱን ሲያቀናብርልን ቆይቷል። መልካም ምሽት፣ ደህና ደሩ እያልን በጂጂ አድዋ እንሰናበታችኋለን። Yeah.
ኡን ራዲዮ ሰገለ አሜሪካቲ